ማህሌት እንዳለችው አንድ ነገር ካለቻለኝ ታሳካዋለች። በሜዲካል ሚሽን ኢትዮጵያ የምንሄድበት ጊዜ ለሁለት ሳምንት ነው የምንሄደው። የመጀመሪያውን ሳምንት ኢንተርጀሪ እናደርጋለን። እሷም ትከታተላለች። ብዙ ጊዜ ጠዋት ተነስተን 12 ሰዓት የምንሰራበት ጊዜ አለ። ድካም አለ፣ ብዙ ጊዜ ረሃብ አለ። እሱንም ለተቋቁመን ጨርሰን ወደ ሆቴላችን እንመለሳለን። ያደይ ግን የሚገርመኝ እኛ ተመልሰን ሆቴል መተን ራታችንን በልተን ትንሽ ለመዝናናት ስንሞክር እንደገና ወደ ሆስፒታል ሄዳ ተረኛ ሐኪሞችን ለመርዳት እዛ ሆስፒታል ታድራለች። ይሄ ሁልጊዜ ምን አእምሮ ውስጥ ያለው
የእድሜ ዘመን ጉዞ ነው።
የሙያውም የማህበራዊውም ህይወቷ በተመሳሳይ ያሳዩት
አለፏን ተከትሎ ከሙያ አጋሮቿና በቅርብ የሚያውቋት ወዳጆቿ ተደጋግመው ከተነገሩና ጎልተውም ከተሰሙ
ስለ ምስክርነትም ከተሰጡ በርካታ አስተያየቶች ህይወትና ስራዋን ለመዘከር በተሰናዳ ቅንብር መልሰን መላልሰን ከሰማናቸው ውስጥ ናቸው።
በቅርቡ ከዚህ ዓለም በሞት የተለየችው ዶክተር አደይ ጸጋዬ ገብረ መድህን ናት ባለታሪኳ።
መልካምነትና ርህራሄ ታከለበት ህክምና ረጅምና ጤናማ ህይወት ለታማሚው ሰው ማስገኘት ብቻ ሳይሆን ለጤና አጠባበቅ ባለሙያውም ለራሱም ጭምር ሁነኛ ጥቅም ይቸራል ይላል አንድ በቅርቡ ለንባብ የበቃ መጽሐፍ።
ኮምፓሽኖሚክስ በሚል ርዕስ የህክምናና የምርምር ባለሙያዎቹ ስቲፈን ትሩሲያክና አንቶኒ ማሰሬሊ የደረሱት ህሙማንን መንከባከብ የሚያስገኘውን ተጨባጭ ፋይዳ የሚያመላክቱ ሳይንሳዊ ማስረጃዎች ይፈትሻል።
አንድ ሐኪም ለሌሎች ያለውን ርህራሄ በሚያሳይበት ጊዜ ለታካሚዎቹ በሚሰጠው የህክምና አገልግሎት ላይ ርህራሄ በመታከሉ ብቻ ህሙማኑ በተሻለ ፈጥነው እንዲድኑ የሚያደርግ አንዳች ለየት ያለ ነገር ይከሰታል።
መጽሐፉ እንደሚያስረዳውም ሐኪሙ ራሱም በአንጻሩ ይበልጥ ደስተኛና በስራ ብዛት ወይም የብዙዎችን ስቃይ በማየት ለህመም የመዳረግ እድሉ ይቀንሳል።
ይህንን የሙያ ዘይቤና አይነተኛ ማንነት የቀረበ ህይወት መርጣ የኖረችና ያለፈች ናት ዛሬ ህይወትና ስራዋን የምንዘከራት ባለታሪክ።
አራት እንግዶች በስልኩ መስመር ይዣለሁ። ማህሌት ጸጋዬ ገብረ መድህን፣ ፕሮፌሰር የማነ ደምሴ፣ ዶክተር ሄራን ሰረቀ ብርሃንና ዶክተር አዳም አክሶር። እንግዶቼ በቅድሚያ ሁላችሁንም ለጊዜያችሁ አመሰግናለሁ። በቅርቡ በድንገተኛ ህመም ከዚህ ዓለም በሞት የተለየችውን የዶክተር አደይ ጸጋዬ ገብረ መድህንን ህይወትና ስራ ለመዘከር ለተሰናዳ ምልልስ ነው የጋበዝኳችሁ። ለመሆኑ ዶክተር አደይ ማን ነበረች? ከቤተሰብ እስከ ቅርብ ጓደኞችና የሙያ ሀጋር ድረስ ነው በዚህ ውይይት ላይ የተገኛችሁት። መንደርደሪያውን ላስቀድም። አደይ በተለያዩ ደረጃዎች በሚለኩ ከሌሎች ጋር በነበሯት ግንኙነቶች አሳቢ፣ የሌሎች ህመም ችግር ግድ የሚላት፣ የበዛ ቤተሰባዊና ማህበረሰባዊ ኃላፊነትም መቀበል የቻለች፣ የምታደርገው ሳይሰማና እርሷም ሳይሰማት ብዙ የማድረግ ብዙዎችን የመርዳት እድል የገጠማት ትመስላለች። በሽኝቷ ስነ ስርዓት ተደጋግሞ እንደተገለጸው ለመሆኑ አደይ እንዴት ኖራ አለፈች? ምን አይነት ትርጉም ያለው ተጽዕኖ በሌሎች ህይወት ላይ ማሳደርስ ይችላል ነበር? የየግል ትውስታዎቻችሁን ጨምራችሁ አካፍሉን። እስኪ ከቤተሰብ ልጀምር። ማህሌት እህትሽ ብቻ ሳትሆን ጓደኛሽም ጭምር ትመስላለች አደይ። በተለይ የአባታችሁ የሎሬት ጸጋዬ ገብረ መድህን ስራዎች በሚቀርቡባቸው በርካታ መድረኮች ለአመታት ሳትነጣጠሉ አብራችሁ ነው የምትታዩት። አደይ ለመሆኑ ላንቺ ማን ነበረች?
አደይ እንግዲህ የቤተሰቡ ትንሽ ልጅ ናት። የሁለቱም ታናሽ ናት። 8 ዓመት ያህል ነው ከኔ የምታንሰው እና አደይ ጓደኛዬ ናት፣ ወዳጄ ናት፣ እህቴ ናት፣ የትንሽ ትልቅ ናት። ከልጅነቷም ጀምሮ ጠጥ ያለ የምትፈልገውን ነገር ብዙ ሰው ሳታስቸግር የምታደርግ
በልጅነቷ ስትጫወት እንኳን እድሜ ጋር ስለነበር አብራ ባትጫወት ብቻዋን ጊዜዋን አሳልፋ ራሷን አስደስታ መኖር የምትችል እህቴ ስለሆነች ብቻ ሳይሆን ትልቅ ሰው ናት። ትልቅ ሰው ናት። በጣም ሁላችንን በጸባያችን ይዛ ስትናገር፣ ብዙ አትናገር። ስትናገር ግን ጠባይልም መሬት ላይ እሷ የምትናገረው እና አንድ ትውስታዬ ከአባታችን ጋር ስንሆን እሷ ከተናገረችው ልጄ ተቆጥታለች ይላል። ከሌሎቻችን የበለጠ የእሷ ቃል ክብደት ነበረው እና የጸባይዋ ጉዳይ ይመስለኛል። ቁም ነገረኛ ናት። በጣም ሪላይብል ናት። አረጋለሁ የምትለውን ነገር ታረጋለች። ከልጅነቷ ጀምሮ ሐኪም መሆን እንደምትፈልግ ትናገር ነበረ። አንድም ጊዜ ማንም የጉዳይ ጥያቄ ውስጥ ገብቶ አያውቅም ነበር እና እህቴን ብቻ ሳይሆን የእውነት ጓደኛዬን ያውቃል። ሌላ ላዲዬ መናገር የምፈልገው ነገር አጠገቧ እንደዚህ ቀርቢያ አንድ ቢልዲንግ ውስጥ ነው አክቹዋሊ አሁን መጨረሻ ላይ የምንኖር የነበረው። በየቀኑ ሁለት ሶስት እናወራለን። ግን ስለ እሷ ገድል ከጓደኞቿ አሁን ባለፈው ሁለት ሳምንት የሰማነው ነገር ሁለኛ ራሱ አዲስ ሆኖብናል። ለምን አደይ ብዙ ነገር ታደርጋለች፣ በብዙ ቦታ ብዙ ሰው ያከብራታል። ግን ስለ ራሷ እንደዚህ ያረኩ እንደዛ ያረኩ ብላ የምታወራ ነበረች እና ለእኛ ራሱ እናቴ ደጋግማ ደጋግማ ልጄን አላቃትም ነበር ልጄን አላቃትም ነበር ያለችው ትንሽ እዚህ ላይ ላቁ ነበር።
መልካም ማህሌት፣ በርግጥም እንደ እህትም እንደ ጓደኛም ነው አደይን የምታስታውሽበትን ያካፈልሽን ያለሽው። እዚህ መሃል ሁለት የቅርብ ጓደኞቿ ፕሮፌሰር የማንና ዶክተር ሄራን እንዲሁም ጓደኛና የሙያ አጋሯ ዶክተር አዳም አላችሁ። ፕሮፌሰር የማን ወደ አንተ ልምጣና ከአደይ ጋር የነበራችሁ ትውውቅ ረዘም ያለ አመታት የዘለቀ ይመስለኛል። ለመሆኑ አደይ ላንተስ ምን አይነት ጓደኛ ወዳጅ ነበረች? ከሌሎች ጋር በነበረ ግንኙነት እስከምታውቀው ድረስ ምን አይነት ሰው ነበረች?
አደይ ስለ ህይወቷ ስለ ስራዋ ስታወራ ስታካፍል ስትገልጽ የሚያስደስቱ ታሪኮች የሚያስቁ ታሪኮች ወይ ደግሞ መብትን ለማስከበር በምታደርግበት ጥረት የተያያዙ ታሪኮች ታካፍላለች እንጂ ይሄ ሰው አበሳጨኝ እቺ ሴትዮ አናደደችኝ እንደዚህ በድካም ቤት መጣው ብላ ስትናገር ሰምቻት አላቅም። እንደሞ እንደዚህ ስል እሷን እንደ ተለየ ፍጡር ለማቅረብ ሳይሆን ፍጥረቷ ችግርን፣ ድካምን፣ ብስጭትን ትከሻዋ ላይ ተሸክማ የምትሄድ ሰው ነች። እኔ እንጃ እንግዲህ ከሌሎች ጓደኞቿ ጋ ትናገር አትናገር እንደሆን አላቅም። ግን እንዲህም ሆኖ ስለ ስራዋ ስታወራ ራት ላይ ቁጭ ብለን ስንጫወት ብዙውን ጊዜ የሚያስቁ ታሪኮች ናቸው የምታካፍለን። የሚያስቁት ደግሞ ታሪኮች ሰዎቹ ላይ ለማፌዝ ሰዎቹ ላይ ለመቀለድ ሳይሆን አንዳንድ በባህል ምክንያት፣ በእድሜ ምክንያት፣ በባለመግባባት ምክንያት የሚከሰቱ ሁኔታዎች የሚፈጥሯቸው ቀልዶችን ነው የምታመጣው። እና በዚህ ምክንያት በራስ ዙሪያ ቁጭ ስንል የአደይን ታሪኮች ለማዳመጥ በጉጉት ነበር የምንጠብቀው።
መልካም። አንዳንድ ጊዜና ቦታ ተለይቶ የሚነገሩት ውስታዎቻችሁን እያሰባችሁ ቆዩ፣ እንዲሁ ታጋሩናላችሁ። ዶክተር ሄራን ወደ አንቺ ልምጣ። ከልጅነት ከጨቅላነት እድሜዋ ጀምሮ ታውቂያታለሽ አደይን። በጓደኝነታችሁም ብዙ አመት የዘለቀ እንደሆነ እረዳለሁ። አንቺስ እንዴት ነው የምታስታውሻት አደይን?
አመሰግናለሁ አሉላ። የእሷ ያለመኖር የሚፈጥረው ባዶነት መቼስ ለሁላችንም ሰፊ ባዶነት ነው፣ ትኩስም ነገር ነው። ምናልባት ለረዥም ጊዜ ድንጋጤው ላይለቀን ይችላል። ግን የተባለው ነገር ሁሉ ስላድዬ የእውነት ነው። እኔ ምናልባት እህቶች ተርታ ብሰለፍ ከመሀሉና ከአድዬ መሀል ይሆናል ያለሁት። የሄድንበት ትምህርት ቤት አንድ አይነት ትምህርት ቤት ስለነበር ስናድግ ለብዙ አመት አንድ ላይ ኖረናል ሁላችንም። አድዬ በጣም እንደ ስራዋ እንደምትሰራው ነገር ክብደት፣ እነሷ ደግሞ የሳቄ ጨዋታ የማን እንዳለው የነገሮች ክብደት እሷ ላይ አይታዩም። ያንን ክብደት ወደ ሰዎች አታመጣም። ታቅ ቀልድ ኢኖሰንስ የተሞላው ደግሞ ያም ሆኖ ነበር ሁልጊዜ አብሯት ያለው። ስለዚህ ስለ ህይወት ያላትን ሴንሲቢሊቲ ወይ የማጣጣም የግንዛቤ እውቀት ጥልቀት የሚታየው በዛ ነው። እኔ በአጠቃላይ ስለ ሰው ሳስብ ከባድን ነገር ቀላል የሚያስመስል ሰው ብዙ ብልሃትና ዊዝደም ያለው ሰው ይመስለኛል። እና ድዬ ከባባድ ነገር ይሁን ሰማን ሁላችንም እኩል ነው የሰማነው። ኮቪድን የሚያህል ነገር አሳልፋለች ደግሞ ለምስኪኑ ለተረሱት ሰዎች እየታገለች በዛም ውስጥ እና እንደሱ አይነት ከባባድ ነገር አይቶ እንደገና ደግሞ መቀለድ ነፍስን መስጠት አንድ ነገር ውስጥ ሆና እዛ ነገር ውስጥ ናት ሌላ ቦታ አይደለች ወይ ስለ ስራ መጎተት እዚህ እዛ የለም። ያንን አይነት ፕሬዘንስ ደግሞ የመንፈስ ባላንስ ይጠይቃል እና እሱ ባላንስ አለ እሷ ጋር። እጆቿን አስታውሳለሁ በጣም የጋሽ ጸጋዬ እጆች ናቸው። እጆቿን ስማት ነበረ። ብዙ ነገር የምታያይዝልን ሰው ነበረች። እንደ ሰው እንግዲህ ያንን አስታውሳለሁ።
ብዙ ነገር የምታያይዝልን ነበረች ብላለች ዶክተር ሄራን። ጀመር በተደረገው ንግፋና ዶክተር አዳም ይበልጡን የሙያ ህይወቷን ወደሚመለከተው ግንዝለቅ በሙያ የውስጥ ደዌ የጽኑ ማናኪም የሳምባና የእንቅልፍ ሐኪሞና ከመስራቷ ባሻገር የበጎ ፍቃድ አገልግሎቷም የበዛ እንደሆነ አብራችሁ የመስራት ኢትዮጵያ ተመላልሶ ሌሎችን የመርዳት ስራ ላይ በስፋት እንድትሳተፋችሁ ተረድቻለሁኝ። እስኪ ንገሩን አደይ ማነች የሚለውንም የግሎንም ተሞክሮ ሊጨምሩ ይችላሉ። አደይ ሐኪሟ ምን አይነት ሰው ነበረች? ለህሙማን፣ ለተቸገሩ፣ ለተጎዱ ረፍቷ በታሰበበት ስነ ስርዓት ላይ የተነገሩ በርካታ የሙያ አጋሮቿ የተናገሯቸውን ተከታትለናል። እስኪ እርስዎን ያጋሩን። ምን አይነት ባለሙያ፣ ምን አይነት ሰው ነበረች?
እሺ፣ እዚህ ልስጥልኝ አሉላ። መቼም እዚህ አይነት ሁኔታ ተገናኝተን ለመወያየት ይከብዳል። በህይወት ሆና ብንዘክራት በጣም ደስ ባለኝ ነበር። ግን እግዚአብሔር ፍቃድ ሆኖ በዚህ ሁኔታም ይኸው እንግዲህ ህይወቷን ስንዘክር እንኖራለን። አደይን ማውቃት ለአለፉት 27-28 አመት ኒውዮርክ ሲቲ ውስጥ ሁለታችንም ተማሪ በነበርንበት ጊዜ ጀምሮ ነው። ያላት ተባብነት፣ ለሰው ልጆች ያላት ርኅራኄ ከፍ ያለ ስለሆነ ነው ሕክምና ትምህርት ቤት ውስጥ የገባቸው። እንዳልከው ቅድምም በአሜሪካን የሀገር ስላለው አችቭመንቷ ብዙ ተነግሯል። ብዙም ካላት የሰብአዊነትና ርኅራኄ እዚህ በጥቂቱ ኢትዮጵያ ምን አድርጋለች ከሚለው ከዛ ለመነሳት እሞክራለሁ። ከ2007 ዓመተ ምህረት ጀምሮ ኒውዮርክ ከተማ ያለን ኢትዮጵያ ሄደን እንዴት አድርገን ነው የኢትዮጵያን ህዝብ የጎዳውን ሰው የኛ አስተዋጽኦ ምንድን ነው የሚለው ነገር ሁልጊዜም እንነጋገርበት ነበር። ቅድም ማህሌት እንዳለችው አንድ ነገር ካለች አደይ ታሳካዋለች። ከዛ ተነስተን ነው ወደ ኢትዮጵያ ለመሄድ አላማ ያወጣ ነው። መጀመሪያ የነበርኩኝ ኢትዮጵያ ሄድኩት። በድርጅት ውስጥ ኢትዮጵያ ኖርዝ አሜሪካን የህዝብ ፕሮፌሽናል አሶሲሽን ኢናፓ የሚባል ነበር። በዛ ሜምበር በመሆን አንድ ሁለት ሄድኩኝ። በኋላ እዛ አዲስ አበባ ያሳለፍኩትን ነገር ለሷ ስነግራት በጣም ተመጸነች። እኔም በዛ ውስጥ ተሳተፋለሁ ብላ ከዛ ጊዜ ጀምሮ አደረገች። የእሷ ደግሞ በጽኑ ህሙማኖች ማዕከል እሱን ማቋቋምና በዛ ውስጥ የሚገኙ በሽተኛዎችን ማከም ነበር። በዛ ጊዜ አዲስ አበባ ውስጥ የጽኑ ህሙማኖች መታከሚያ ቦታ ብዙ ያላደገ፣ በቁጥርም በጣም አነስተኛ ነበር። ይሄንን ለማሳደግ ብዙ ተሯሩጣለች፣ ብዙ አድርጋለች፣ ብዙ ተሳትፋለች። በሜዲካል ሚሽን በምንሄድበትም ጊዜ ያለው ሁኔታ ላጫውታችሁ። ስንሄድ ለሁለት ሳምንት ነው የምንሄደው። የመጀመሪያውን ሳምንት ሰርጀሪ እናደርጋለን። የሚቀጥለውን ሳምንት ደግሞ ያው ፎሎ አፕ ነው የምናደርገው እና በሽተኞቹን እናያለን። ብዙ ጊዜ ጠዋት ተነስተን 12 ሰዓት የምንሰራበት ጊዜ አለ። ድካም አለ፣ ብዙ ጊዜ ረሃብ አለ። እሱን ለተቋቁመን ጨርሰን ወደ ሆቴላችን እንመለሳለን። የአደይ ግን የሚገርመኝ እኛ ተመልሰን ሆቴል መተን ራታችንን በልተን ትንሽ ለመዝናናት ስንሞክር እንደገና ወደ ሆስፒታል ሄዳ ተረኛ ሐኪሞችን ለመርዳት እዛ ሆስፒታል ታድራለች። ይሄ ሁልጊዜ ምን አእምሮ ውስጥ አለው። ያደረገችው ተሳትፎ ቀን ሙሉ ሳይበቃ እንደገና ተጨማሪ ስራ ትሰራ ነበር። ይሄ የእውነትም ያላት ርኅራኄና ሰብአዊነት ከሁሉም ሰው ላቅ ያለ ነው። ያውም በኢትዮጵያ ሁኔታ ሆስፒታሎቹ ብዙዎቹ አይመቹም። እሷ ግን ያንን ሁሉ ተወጥታ ብዙ አስተዋጽኦ አድርጋለች። በሽተኞቹን ካላቸው
ከማከም ሌላ ብዙ ወጣት ዶክተሮችን ታስተምራለች፣ ትረዳለች፣ ታሳያቸዋለች። የእሷ አስተዋጽኦ ይሄ ነው ተብሎ ነው አያልቅ። ጥቁር አንበሳ ሆስፒታል፣ ጦር ኃይሎች ሆስፒታል፣ በጳውሎስ ሆስፒታል፣ እንደገናም ደግሞ በባህር ዳር ሆስፒታል፣ በእነኚህ ሁሉ ሆስፒታሎች ለጽኑ ህሙማኖች ማዕከል ለማቋቋም ብዙ ከፍላለች። ከዛም በላይ ወጣት ሐኪሞችን ከአሜሪካን ጀምሮ ሌክቸር በመስጠት ጆርናሊስት በመስጠት እዛው ተግባራዊ የሆነ ስራ በማሳየት የነበረውን የጽኑ ህሙማኖች ማዕከል የተሻለ ደረጃ ላይ አድርሰዋለች በአጭር ጊዜ ውስጥ። እንደ በአንድ ወቅት በጣም ትዝ የሚለኝ ሕክምና እስከሆነ ድረስ አንዳንድ ጊዜ የሰርወጥ ያልፋል እና አንድ በሽተኛ ክፍለ ሀገር ሚስቱን ይዞ መጥቶ ሲያሳክም አልሆነም እና ሚስቱ አልተቋቋመችም ህይወቱ አለፈ። መጀመሪያ ነች አደይ ይህንን ሰምታ ካዘኑ በላይ ለዚህ ሰውዬ መኖሪያ ወደፊት መቋቋም የሚችልበትን ነገር አስባ ገንዘብ አዋጥተን መስጠት አለብን ብላ አሰባስባ አስተካክላ ለመስጠት ወደኋላ የምትል ሰው አልነበረችም። ብዙም ጊዜ አድርገዋል። ትራንስፖርት ለሌላቸው ሰዎች፣ ከክፍለ ሀገር ለሚመጡ ሰዎች በነጻ ማገልገላችን ብቻ ሳይበቃት እንደገና ከኪሷ ገንዘብ አውጥታ በበሽተኞች ብዙ ጊዜ ታጋራ ነበረ። ይህንን ሳየው ምን አለ ትንሽ እድሜዋም ቢያረዝመው ብዬ አስባለሁ። በኋላም ላይ እንደገና በአሜሪካ ነገር ውስጥ አድርገ የነበረውን አጫውታችኋለሁ።
መልካም። በአሜሪካ ይልቁንም ደግሞ በቅርብ ዓመታት ውስጥ ኮቪድን ተከትሎ የሰራቻቸው በታዋቂ መገናኛ ብዙሃንም የተዘገቡባቸውን ጨምሮ እንደ ባለሙያ አንዳንዱን ያጋሩናል። ማህሌት፣ ወደ አንቺ ልመለስ። በሙያና በግል ህይወቷ ቤተሰባዊ ህይወቷንም ከአንድ ወደ አንዱ እየተሸጋገር ነው የምናነሳው እና አደይ በጣም ትንንሽ በሚመስሉት ሳይቀር ቁም ነገረኝነቷን የሚያሳዩ ታሪኮች ሰምቻለሁ። ቤተሰብ ውስጥ ያለ ዘመድ ልጆች ሊሆኑ ይችላሉ፣ ከወላጆቻቸው በላይ ከእሷ ጋር እንዴት እንደሚቀርቡ፣ ሚስጥረኛ እንዴት እንደሚያደርጓት፣ እንዴት አድርጋ ችግሮች ካሏቸው የሚያማክሯት፣ ሀሳብ ካላቸው በጣም የተለዩ ነገሮች ህይወታቸው ውስጥ እንደምትገባ ሲመሰክሩ ሰምቻለሁ። አንቺ እስከምትረጁ ድረስ እንዴት ነው ይህን ሁሉ ለማድረግ ጊዜ ሲያገኘችው? ፍቃድና ርኅራሄው አንድ ነገር ነው። እንዴት ተሳካላት? እንዴት ቻለች ትያለሽ?
እንግዲህ አንተ ከምታነሳቸው ልጆች በዋነኝነት የሚነሳው ያው የኔ ልጅ ነው እና አደይ ከኔ የበለጠ ልጅን ትቀርበዋለች ስለማለት ሁሉ ደፍራለሁ። አንዳንዴ በጣም በጣም ትዕግስት አላት። ቀኑ አሁንም ስናስበው ነበር፣ እንዴት ነው የእሷ ጊዜ ሁሉ የእሷ ቀኖች እንደዚህ ሊረዝሙ የቻሉት ብዬ አሁን መለስ ብዬ ሳስበው የእውነት መልስ መስጠት አልችልም። ለምን የእሷ ስራ ከኔ በጣም የከበደ ስራ ነው። ቆማ ነው ብዙ ጊዜ ስራ ነው የምትሰራው። ኮሚዩት ታደርጋለች፣ ቅርብ አይደለም መስሪያ ቤቷ። የኒውዮርክ ሲቲ ትራፊክ አለ። እሱን ሁሉ ችላ መታ እንደገና ደግሞ የእኔንም የእህቶችንም ልጆች መካሪ፣ ደጋፊ፣ በቃ አንደኛ ቁጥር አክስት እሷ ናት። በጣም ታሞላቅጣቸዋለች፣ ይሰሟታል። ጊዜዋን ፈጭታ ነው ከነሱ ጋር ጊዜን ተሳልፈው እና በጣም የኛ የእህቶቿ ልጆቿ ሳይሆኑ የዘመድ አዝማድ ወጣት ልጆች ጋር ኮኔክት ማድረግ የምትችል የእውነት የምትገርም ሰው ነበረች አድዬ። እና ስለ ሰው ያላትን ርኅራኄ በተመለከተ አንድ ታሪክ ላጫውታችሁ። በኮቪድ ጊዜ ቀውጢ በነበረበት ጊዜ ያው እናታችንም አካባቢያችን ስለምትኖር እሷን ብዙ አታገኛትም ነበር፣ ያው እሷን ኤክስፖዝ ላለማድረግ ብላ። እኔም ራሴ እየፈራው ነበር ማገኛት እና መኪናዋን አቁማ ቤቷ እስክትሄድ ድረስ ራቅ እያልኩኝ ነበረ አብሬያት የምሄደው፣ እንደ አይኗን ለማየት ብዬ ነበር እንጂ ያኔ ማንም በማይታወቅበት ጊዜ ነው እና ደክሟት ከስራ መታ ኒውዮርክ ሲቲ። እንግዲህ ጋራዥ በጣም ውድ ነው፣ ከፍላ ነው መኪናዋን የምታቆመው። ግን ከስራ ወጥታ ያን ሁሉ ሰዓት ለፍታ መታ መኪናዋን መንገድ ላይ ለማቆም ትሽከረከራለች ነው። ለምንድን ነው እንደሱም ታደርጊው ብዬ ጠየኳት። ስላት ይኖ ጋራዥ የሚሰሩት ሰዎች መኪናዬን ነክተው አንድ ነገር እንዲሆኑ ስለማልፈልግ ነው አለችኝ። እና በጣም በጣም ነው የተገረምኩት። ለምን በጣም ደክሟት ነው የምትመጣው የሆነ ማቆሚያ የሌለው ደግሞ ለእኛም ብዙ እንዳንጨነቅ አታወራልንም። ቀለል አድርጋ ነው እንትን የምትለው። ግን የእውነት ያው የእህቴን ገድል ነው ማውራው። ቤት ባያስችነኝ ግን እንዳዴ አይነት ሰው ብዙ ያለም አይመስለኝም እውነት ለመናገር እና ይህንን ታሪክ መካፈል ፈልጌ ነው። ሰብሳቢ ናት። አሁን አርፋ ተስቃኔ አይቻቸው ማላቀቸው ዘመዶቼ 30-40 ዓመት ያለባቸው ተሰብስቦ መጡ እና በዚህ ቀን ቴክስት አገኝ ነበር፣ እዚህ ደውላልኝ ነበር፣ እንደዚህ ታምሜ እንደዚህ እያሉ ያወሩልኛል። እና የእውነት ጊዜውን ኬት አገኘችው የሚለው ጥያቄ እስካሁን ሚንራሴ ልፈታው ምችለው
በእርግጥ የሚመስጡ ታሪኮች ናቸው። ኒውዮርክ በኮቪድ ጊዜ የነበረችበትን ለሚያስታውስ እነኚህ ታሪኮች ቅርብ የሆነ ስሜት ማጫራቸው አይቀርም። ወደ ዶክተር አዳም ስንመለስ ከሙያ አንጻርም ያልተነገሩትንም ሌሎች ታሪኮች እናነሳሳል። ፕሮፌሰር የማንና ዶክተር ሄራን ወደ እናንተ ልመለስ። የግል ተሞክሯችሁ በተወሰነ ቀንና ቦታ የምታስታውሱት ካለ ብዬ ነበር። አንዳንድ ጊዜ የሙያና የግልዮት የሚተሳሰርበትም ሁኔታ ይታያል። ለሁማን ለተቸገሩ ለሰዎች በደፈናው ያላትን ቅርበት ያንጸባርቃሉ የምትሏቸው ለህይወት ያላት አመለካከት፣ ፕሮፌሰር የማነ አንተ ላስቀድም፣ ስለ ህይወት ያላትን አመለካከት እንደው ያንጸባርቃል የምትለው ከዚያም ውጪ ደግሞ በግል የምታስታውሰው ቀጥተኛ ገጠመኝ ካለ?
ጥያቄን በተዘዋዋሪ ልመልስ ነው። ኬት አመጣችሁ ጊዜውን ሰዓቱን ላለችው እንድ መላ ምታለኝ። አደይ ለራሷ አዝና ለራሷ ችግር በዛብኝ ለራሷ የሌላት እና ስለ ራሷ ደግሞ ምንም አይነት ችግር አታወራም። እንደዚህ ስል ትደብቃለች፣ ታፍናለች ለማለት ለዛ ጊዜ ስለማትሰጥ አእምሯ ሰውነቷ ለሌላ ሌላ ነገር ማለት አሁን ለበጎ ነገር ነጻነት የሰጠ ይመስለኛል። ለምን አለበለዚያ የሚቻል ነገር አይደለም። አሁን በኮቪድ ጊዜ እንደዛ ስለ ራሷ ስራ መብዛት ለራሷ ጭንቀት ቦታ ስለማትሰጠው ለሌላ ክፍተት ተገኘ ማለት ነው። አሁንም በተዘዋዋሪ ነው ጥያቄን የምመልሰው። ስለ እሷ ማወቅ ከፈለግን ጓደኞቿን ማየት ነው። በኮቪድ ጊዜ በጣም ብዙ ትሰራለች። ጓደኞቿ 3 ጓደኞች አይዳ የምትባል፣ ማህሌት የምትባል፣ ሊያ የምትባል አሉ። ከስራ ስትመለስ ግሮሰሪ ሄደው ምግብ ሰርተው የሚያስፈልጋትን ነገር ሸምተው በሯ ላይ ያስቀምጡላታል። እንዲህ አይነት ጓደኝነት ዝም ብሎ አይመጣም። እንዲህ አይነት ጓደኝነት የተዘራው ቡቃያ ስለበቀለ አሁንም ስታርፍ እነዚህ ጓደኞቿ የነበረውን ሀዘን ዝግጅት ቤተሰብ እንዳይሰማው ቤተሰብ እንዳያስቀጥ አድርገው ይሄ ለእኔ የሚያሳይን የአደይን ማንነት ነው። እንዲህ አይነት ነገር ዝም ብሎ ከየት የማይመጣም። እንዲህ አይነት ነገር ለብዙ አመት የተዘራ ምርት ነው።
ወደ ሄራን ከመሄዴ በፊት አንተው ጋር ልቆይና አንድ ጥያቄ ላስከትል። ቀደም ብዬ በመግቢያው እንዳልኩት ትኩስ ሀዘን ነው። አድማጮች እንዲያስቡት የሀዘኑን ያህል ገና አሁንም በሀዘን ስሜት የምትኖሩትን ያህል ስለ ህይወትም ነውና የምናወራው። እሷን ደግሞ እንደገለጻችሁት ቀልድን ጨዋታን የምትወድም እንደመሆኗ ዘና ባለመንፈስ የሚታሰቡ ገጠመኞችን ለማምጣት ምናልባት የሙያ መጀመሪያ ላይ ስራ ሲጀመር የሚገጥሙ የተለየ ሁኔታዎች ሊሆኑ ይችላሉ። ያጋራቻችሁ የምታውቁት ሊነገር የሚችል ነገር ካለ፣ ሊነገር የሚችል ነገር ከሌለ ወደ ዶክተር ሄራን እናልፋለን።
የሚነገር ነገር አለ፣ ግን በሬዲዮ የሚነገር
አይደለም። በደንብ ይገልጸዋል እሱ። ዶክተር ሄራን ወደ አንቺ የተመለስኩ ነው። አንቺም በግልሽ የምታስታውሻቸው በዚህ ቀን በዚህ ቦታ የሚባሉ ምናልባት ደግሞ የራስሽም ካልሆነ ከሌላ ሰው ጋር የተገናኘ ስለ አደይ ጠባይና ማንነት የሚያሳይ የሚመስልሽ ገጠመኝ ካለ?
ስለሚባሉት ነገሮች ማህሉም የማነም ስላሉት እያሰብኩ ነው። በጓደኞቿ ያንን አደይን ማንን በደንብ በግልጽ አይተነዋል። ምንም እሷ እንዳለች እሱ የምትከበርበት ሁኔታ እንዲሆን አርገው በጣም በፍቅር በጣም በፍቅር ምንም የግለሰባዊነት የሌለበት አይነት ስራ ሲሰሩ አየን እና እኔ ለራሴ በጣም ገረመኝ። ይህን ሁሉንም አይነት መሆን አንድ ሰው ጋር ለረዥም ጊዜ ሰስቴን ማድረግ በጣም አስቸጋሪ ነው። የልጅነት ጓደኛ ልጅነት ሊቀር ይችላል፣ ፕሮፌሽናል ጓደኛ ሌላ ካምፕ ውስጥ ሊቀመጥ ይችላል። እንደዚህ እንደዚህ እያለ ይህንን ሁሉ ነገር አስተሳስሮ ቀጣይነት ባለው መንገድ ማድረግ በጣም ብዙ መሆን ነው አለም ላይ መሆንን ይጠይቃል። በቃ ያንን ኮሚዩኒቲዎችን ቢልድ ማድረግ መሆንን ይጠይቃል። እና ብዙ ሰው በአንድ ህይወት ውስጥ ያንን በጸጋ ካልተባረኩት በስተቀር ማረጉ ላይ ወይም ሰንፋለን ወይ አቅም ያንሰናል። እና የሚገርም ነገር ነው በአንድ ሰው ህይወት ይሄ ሁሉ ነገር ሳይቋረጥ በተከታታይ መሄድ መቻሉ የሚገርም ነገር ነው። ስላድዬ ምናልባት ስለ ስነ ጥበብ ያላትን ፍቅር እኔም ማስታወሳቸው ገጠመኞች በብሮድዌይ ቲያትር የፌላ ኩቲ የናይጄሪያ የታወቀ ዘፋኝ ሶሻል አክቲቪስት የነበረ የእሱ ቲያትር ብሮድዌይ ላይ መጥቶ እዛ አካባቢ የነበረን ደስታ እኔ ቦስተን ነበር የምኖረው። አውቶቡስ ሄጄ በብዙ ዝግጅት አየ ነው አንዴ። እንደገና ደግሞ ጋሽ አባተ መኩሪያ ዲሲ መጥቶ እንደገና እሱን ቲያትር ለማየት ደግሞ በአውቶቡስ ተሳፍረን ከዲሲ ኒውዮርክ። ከዛ ደግሞ የቲያትሩን ሙዚቃዎች በሙሉ ኦሪጂናል የፌላም ሙዚቃዎች ቀጥታ በሁለት ሲዲ ስጦታ ሰጠችኝ። እንዲህ ተከታታይ የሆነ አድዬ ፍቅሯን የምታሳይበት ኤክሳይትመንቷን ጆይ በቃ ስለ ህይወት ያላት ደስታ በብዙ መልኩ ለሰው የምታካፍለው አብራ የምታረገው በኋላም ደግሞ ራሷ የምትፈጥራቸው ቀልዶች አሉ ሁልጊዜ። ምናልባት ደግሞ ከዚህም ጋር የዥልል የምችለው ነገር የጋሽ ጸጋዬ መጽሐፍቶች ህትመቶች ላይ አብረን ከቤተሰብም ጋር በሰራንበት አመታት ረዥም አመታት አድዬ ሁሉ ጊዜ አለች፣ በቦታው አለች። የሚደረገውን ነገር ቶሎ ያለ ምንም ማመንታት የምታረግ ሰው ናት። ምንም አይነት ድጋፍ ድምጿ ሳይሰማ ለዛን አይነት ድጋፍም አብራ የቆመች መሆኗን ሁሉ ጊዜ ያለችበት ነው። እና ስነ ጥበብ ትልቅ ቦታ አለው ህይወቷ ውስጥ። ለሙዚቃ ለቲያትር ያላት ፍቅር እንደማለትም ህይወት ውስጥ በደንብ በቃ በሚያስታውቅ መልኩ ፍቅር እንዳላት ለሙዚቃ ለቲያትር ምናየው ነገር ነው።
መልካም ዶክተር አዳም ወደ እርሶ ልመጣ ነው። ቀደም ብለን እንዳነሳ ነው የሙያ ህይወቷ የህይወቷ ትልቁ አካል መሆን ብቻ ሳይሆን በተግባር የተመዘነ የታየ የሙያ አጋሮቿም አገልግሎቱን የሚያገኙም በኩል የመሰከሩትና የሰማነው ታሪክ ነው። ቀደም ብለው ጠቀስ ወዳደረጉት የእርሶም የቀደመ ከተማዋ እንደሆነ ተረድቻለሁ። ኒውዮርክ በኮቪድ ወራት ምን ተመስል እንደነበር ለማስታወስ ይሆናልና በዚያ እጅግ ፈተና በበዛበት የማይታወቅ ሁኔታ ውስጥ የጽኑ ህሙማን ሐኪም እንደመሆኗ ከህሙማኑ ጋር የነበራት የቀረበ ግንኙነት የበዛ በሚባል ደረጃ ራሷንም ለአደጋ ላይ ያጋለጠ በሚችል ደረጃ እንደነበር የሙያ አጋሮቿ ሲናገሩ ሰምቻለሁ። በጊዜው ህክምና ባለሙያዎች ያላችሁበት ሁኔታ ብዙ ጊዜ ይዘገባል። ሙሉ ነገራችን ኮቪድ ነበርና ጊዜው በታዋቂ ህትመቶች ላይ ስራዋ እስኪጠቀስ እስኪወጣ ድረስ ሄዷል። ኒውዮርክ ታይምስ ላይ፣ ዎል ስትሪት ጆርናል ላይ፣ ሲቢኤስ የቴሌቪዥን ጣቢያ ላይ፣ 60 ሚኒትስ ላይ መቅረብ ድረስ የደረሰ ነው። በዚህ ደረጃ ለሌሎች ችግር መገኘትን የመፈለግ ዝንባሌዋን በተመለከተ በተለይ በኮቪድ ጊዜ በዚያ አስቸጋሪ ጊዜ ውስጥ የታየውን አስመልክቶ እንደ ባለሙያ ምን ይነግሩናል?
ጥሩ። እንደምታውቀው አደይ ለሰው ልጆች ከፍተኛ ርኅራኄ ያላት ሰው ነች። ግን እስቲ ለማያውቃት ሰው ስራዋ ወይ ትምህርቷ ምንድን ነው፣ ምን አይነት ነገር አጠናቃለች በዚህ ጫጭር እድሜ ውስጥ ለሚለው ከዛ ልጀምር። በመጀመሪያ ትምህርቷን በኩዊንስ ኮሌጅ ኒውዮርክ ከጨረሰች በኋላ በከነቲከት ዩኒቨርሲቲ ነው የሕክምና ሳይንስ ተምራ በውስጥ ደዌ እና በሳምባ ሕክምና ሙያውን የጨረሰችው። ከዛም ሬዚደንሲዋን እና ኢንተርንሺፕዋን ኒውዮርክ ከሚገኘው ቤተ እስራኤል ማሰልጠኛ ትምህርት ቤት ነው የጨረሰችው። ከዛ ቀጥሎ ነው ወደ ስራ ዓለም የገባችው። መጀመሪያም ስትጨርስ ደቡብ ብሮንክስ ባለው የቅዱስ ባርናባስ ሴንት ባርናባስ ሆስፒታል ውስጥ በዛው ስራዋ የጽኑ ህሙማን ማቆያ መስራት ጀምረ። ከዛም ደግሞ ከአምስት አመት በኋላ ይመስለኛል ወደ ሎንግ አይላንድ ጆሽ ህክምና ማዕከል ኖርዝ ሾር ዩኒቨርሲቲ ሆስፒታል የሚባለው እሱም ሳምባ ህክምና እና የእንቅልፍ ህክምና በሚባለው ሙያ ተቀጥራ ነው መስራት የጀመረችው። በዛም ሆስፒታል ውስጥ ብዙ ብዙ አበርክቶት ያደርጋለች። ከሁሉም በላይ ደግሞ በማስተማር ከዛው ካለው ከአሜሪካን ስኩል ሆፍስትራ ኖርዝ ዌስት ከሚገኘው ዛካሪ ህክምና ትምህርት ኮሌጅ በረዳት ፕሮፌሰርነት ለብዙ አመታት አገልግላለች። ከዛም በመቀጠል የሎንግ አይላንድ ጁዊሽ ህክምና ማዕከል የጽኑ ህሙማን ክፍል ዳይሬክተር ከሆነች ከአንድ አመት በኋላ ነው ሁላችሁም የምታውቁት ኮቪድ አሜሪካን ወረረው። በተለይም በኒውዮርክ ከተማ ከማንኛውም ከተማ የበለጠ አድቅቶ የነበረው
አጋጣሚ ሆኖ እሱ ያመጭበት ሆስፒታል ደግሞ ከሁሉም በላይ ከፍተኛ ጥቃት የደረሰበት እና የኮቪድ ወረርሽኝ ዋና መናኸሪያ ሆኖ ነበረ። በዚህም ጊዜ ነው እሷ እንግዲህ የጽኑ ህሙማን ማዕከል ዳይሬክተር ሆነ አዲስ ስራ እንደጀመረች ኮቪድን የተጋፈጠችው። መቼም ክፉ ነገር ሲመጣ የሰው ልጅ እውነተኛ ባህሪ ይወጣል እና የእሷም ጠንካራ ስሯ፣ የትምህርት ችሎታዋ፣ እውቀቷ፣ ለሰዎች ያላት አክብሮት፣ ከሌሎች ሰዎች ጋር የመስራት ሰርታ የማሰራት ችሎቷ ተመስክሮላታል። ብዙ ህዝብ ባለቀበት ጊዜ ሰለቸኝ ደከመኝ ሳትል እንዳውም አንዳንድ ጊዜ እንደዋወል ነበር። ስለ ራሷም አታስብም ነበር። ምን ያህል ሰው ይተርፋል ከሁሉም በሽታውን ብቻ ወደ ቤት ላለማምጣት፣ እናቷ ስላሉ ወደ እናቷ ላለማምጣት፣ ወደ ልጆች ላለማምጣት ያነበር እንጂ ፍራቸዋ ለራሷን የታመማለሁ እንደዚህ ሆናለሁ የሚል ነገርም ፍርሃቱም ስሜቱም አልነበረባትም። መቼ ነው ኮቪድ ከኒውዮርክ ሲቲ የሚወጣው? መቼ ነው በሽታውን የምናሸንፈው? ይሄ ብቻ ነበር አላማ። ብዙ ታግላለች። በዚህም የተነሳ በተለያዩ የአሜሪካ ግሩፖች ሪኮግኒሽን አግኝታለች። ተጽፎላታል፣ ተዘክሮላታል። ቅድመ ማህሉላ እንዳልከው በዛን ጊዜ በዋል ስትሪት ጆርናል፣ በሲክስቲ ሚኒት፣ በሲቢኤስ፣ በተለያዩ የቴሌቪዥን እንትኖች ገድሎቿን በመዘከር እውቅና ሰጧታል። እንደገናም አደይ በሳንባ ሕክምና በነፍስ አድን መድኃኒት ባሳየችው ብቃት አካፈለችው እውቀቷ የአሜሪካ የሳንባ ሐኪሞች ኮሌጅ ብዙ ጊዜ አወድሷታል፣ ተጽፎላታል። ከሁሉም በላይ ደግሞ ለስቴም ስነ ስርዓት ስለሆነ እናወራው አልትራሶኖግራፊ የተባለውን የሳንባ ደዌ ህሙማን መመርመሪያ መሳሪያ በተለየ ችሎታ በመጠቀም በመቻሏ የተካበቶቹን ልምድም ብዙ ጊዜ ተጋብዛ ያላትን እውቀት አጋርታለች ለሙያ ጓደኞቿ። ከዚህም ባለፈ ለምርምርና ለፖሊሲ አርቃቂዎች እውቀቷን አበርክታለች። በኮቪድ ጊዜ ስራዎቹን አሜሪካን ጆርናል ኦፍ ክሪቲካል ኬር ሜዲሲን ላይ ተጽፎላታል። መጽሔቱን በስሟ ታትሟል። ብዙ ሪኮግኒሽን አግኝታለች።
መልካም፣ በዚሁ ወደ ማጠቃለያውን ሂድ። እንግዲህ የአንድ ሰው እድሜ ዘመን ነው የምናነሳው እና ይልቁንም ደግሞ በተለየ ሁኔታ የሚታወስ ታሪክ ያለው በአጭር ጊዜ ውስጥ ብዙ መስራት የቻለ ለብዙዎችም መኖር የቻለ ሰው ታሪክ ሲወሳ እስካሁን ካነሳቸዋቸው ወጣ ባለ መልኩ እንደ ሰው ደግሞ ድክመትም ይኖረናል እና አዴ እንዲህ አይነት ድክመት ነበራት የምትሉት ነገር ካለ እንደ ጓደኛ እንደ ወዳጅ በቅርብ እንደሚያውቃት ሰው ስለ እሷ ስታስቡ ትዝ የሚላችሁን ወይም ደግሞ ስለ እሷ ማሰብ አድርጋችሁ የምታዩትን የምትወደውንም ነገር ልታክሉ ትችላላችሁ። ማለት አንቺ ጀምሪና ትቀባበላላችሁ። የእህትሽ ድክመት ሆኖ የሚታይሽ ይሄ ድክመቷ ነበር የምትዩ የምታስታውሹ ካለ?
እህቴ ድክመት የላትም። ይሄ ልጀምር ነው የጀመሪያ። አደይ በተለየ ቆራጥ ናት፣ መወሰን ትችላለች እና እንደዚህ ወደዛ ወደዚህ አታቅማማም። አንዴ ማን ነገር ከወሰነች ጽኑ ናት። ስለዚህ እና በሚገርም ነገር ሁላችንም ትንሽ ሰራታለን በጉስነታረገች ወድታለም። ስለዚህ ድክመታቸውም ግን እኔ የሌለኝ ጠባይ ስለሆነ ልዩነቱ በደንብ ይታየኛል። እና የእውነት በጣም ቆራጥ ናት። አንዴ ከወሰነች ብዙ አትናገርም፣ ግን ከተናገረች ፊት ለፊት ነው የምትናገረው። እና ፌር ናት በጣም በቃ በቤተሰብ ውስጥም ያለ ነገር ምናምን ከተፈጠረ እሷ ናት በቃ መጨረሻውን ኦልሞስት ቃል የምትናገረው። በቃ ስታይሎቹ ነው የሚሆነው ማለት ይቻላል። ስለዚህ ድክመት እንኳን የምለው ነገር የለኝም። የምትወዳቸው ነገሮች ስላወራልህ በጣም ኦሽንቱ ውሃ ትወዳለች እና በቃ የትም እንሄድ እንደ ሰፊ ውሃ ካለ ልክ ስንደርስ ጫማዋን አውልቃ እግሯን ውሃ ውስጥ መጨመር ትፈልጋለች ባህር ውስጥ እና ይህ ውሃ ባለበት እና ማረሳ የእሷ ዩኒክ የሆነ ነገር ቢኖር እሱ ነው። በጣም እሱን ትወዳለች። ሙቪ ማየት ትወዳለች። ካልቸሯ ላይ በጋቢ ተጠቅልላ በቃ እዛው ቁጭ ብላ ማረፍ ትችላለች ለረዥም ሰዓት። ስራውን ከባድ ስለሆነ እንደዛ ነው አንዳንድ ኤነርጂዋን እንትን የምትለው። አይ ቲንክ
እዚህ ላይ
ላቁ መሰለኝ። ግሩም።
እሺ ዶክተር አዳም፣
ኢትዮጵያ 2000 ዓመት ወይም ሚሊኒየም ሲከበር ሚሊኒየም ሲመተምረቱ ሲቀየር ወይም የሆነ ነገር አደጋ ከተፈጠረ ተብሎ የራሳችንን ኢመርጀንሲ ቲም አቋቁመን ተጋብዘን እዛ ሄደን ነበር እና አደይ በጣም ሙዚቃ ትወዳለች። በከፍተኛ ደረጃ ሙዚቃ ያስደስታታል እና የሚሊኒየም ስለሆነ ሚሊኒየም አዲስ ዓመት ሚውስቲክ ነው ብዙ ይከበር ነበር እና ብዙ ቆየን። በጣም ቆየን፣ ተጫወተን። ትልቅ ሜሞሪ ነበር። ደከመኝ አታውቅም። ያኑ ለኔ ለሷ ድክመቷን ብለ በስራም ሆነ ጆይም ስናደርግ ፍንዝናና ህይወትን ሙሉ በሙሉ ነው የምትኖረው። ወደኋላ ተከመኝ ምን ነገር ለስራም ሆነ ለሌላ ነገር አታሳይ። ይሄ ነው ያለኝ ትዝታ።
መልካም ዶክተር ሄራንና ፕሮፌሰር የማነ በየበኩላችሁ የምትሉትን ማጠቃለያ እናደርጋለን።
ከድካም ሌላ እኔ ልጨምር የምችለው ምናልባት ኮምፕሌን ያለማድረግ ህይወት ህይወት ነው። የሆነው ነገር ሁሉ ይሆናል። መቼን ነው አሁን ማስተዋወስ ያስቸገረ ያረፈ ጊዜ አዲዬ በጣም ወሳኝ ከልጅነት ወደ ሐኪምነት መለወጥ የነበረባት ሁኔታ ነበር። ቤት ውስጥ ያረገችው ነገር ነበር ጋሽጸጋዬ ሆስፒታል እስኪወሰድ ድረስ እና መለያየት መቻል አንድ ነገር ነው ማለት ልክ በዛ ጊዜ ጋሽጸጋዬም እንደ ፔሸንት እሷም እንደ ሐኪም መሆን ይችሉ ይሆናል። ግን ያ ነገር ደግሞ ተመልሶ ሰው መሆን ልጅ መሆን ጓደኛ መሆን ሁሉንም ነገር እኩል መሆን ነው የሚያስቸግረው ነገር የሚመስለኝ እና ስለ አንድ ነገር ደግሞ ከባዱን መጥፎን ነገር ይዞ እዛ ላይ ድዌል ያለማድረግ ወይ ያንድ ኤክስፒሪየንስ ቀለም ሆኖ ያለመቅረቱ ወደ ጥሩ ነገር ማዘንበሏ ወደ ሳቅ ወደ ቀልድ ወደ ጨዋታው ማዘንበሏ ኮምፕሌን ያለማድረግ አንድ ነገር ይዞ ያልተሳካበትን ምክንያት ወይ ምናምን ይዞ ያለመቆየት ራሱ አንድ ጸጋ ነው እና ሁልጊዜ ላይት ሆና መንፈሷ ብርሃን ሆኖ መኖር የቻለች ሰው ናት። ሁሌም ደግሞ እንደዛ ነው የምናስታውሳት ከኛም ጋር የምትኖረው በዛ መልኩ ነው። የለችም አለልም አለች አብራን ናት። ሁሉ ጊዜ እሷን ስናስታውስ የሚመጣልን ኤነርጂ እና ደስታ የእሷ መኖር ምልክት ነው ብዬ ማሰብ ነው የምፈልገው።
መልካም ፕሮፌሰር የማነ
አሁን የምናገረው ሌሎቹ ከተናገሩት የአዲስ ልጅ አጎት ሲደው ቀረብ ያለ ነው። በእኛ ሀገር አምሳ ሎሚ ለአንድ ሰው ሸክም እንዴት ነው የሚያልቀው? ለአምሳ ሰው ምንድን ነው?
ለአምሳ ሰው ጌጥ ነው።
ጌጥ ነው። አደይ አምሳ ሎሚዎቹን ሁሉ ተሸክማ ሸክም አታካፍልም እና ድክመት ለማለት ያስቸግራል። ባህሪ ብለው ይሻላል። እና መስጠትን የምትወድ መቀበልን የሚበቃል ተማረች መስለኛል። ሌላ ማለት የምፈልገው አንድ ሰው ወላጆቹ በጣም የታወቁ ሲሆኑ ብዙ ጊዜ ከነሱ ፀሐይ ከነሱ ጮራ ውጭ ለመውጣት በጣም ያስቸግራል። ለዘላለም ሲጠሩ ልጆች በታዋቂ አባት ወይ ታዋቂ እናት ስም ነው የሚጠሩት። አደይ ለራሷ መንገድ ቀይሳ በራሷ እንድትጠራ ያደረገች ሰው ነች።
ይሄ ጥሩ መደምደሚያ ይመስለኛል። በቅርበት የምታውቋትን ዶክተር አደይ ጸጋዬ ገብረመድን ግለ ታሪኳን የህይወት ስጦታዎቿን ስሜት ፍቅር ለሌሎች ግድ የሚላት መሆኗን እንዳልኩት በጨዋታም በቁም ነገርም አካፍላችሁናል። የአንድ ሰው ትውስታ ታሪክ የአንድ ሰው መንገድ ስለዚያ ሰው ብቻ አይደለምና በዚህ ሰዓት እናንተን ውይይት የተከታተሉ አድማጮቻችንም የየበኩላቸውን ማንጸባረቅ የሚችሉበት እድል የሰጠ ይመስለኛል። ከሷም የህይወት መንገድ የመማር ቁም ነገር የመገብኘት እድል እንደተገኘ ተስፋ አድርጋለሁ። ፕሮፌሰር የማነ ደምሴ፣ ዶክተር ሄራን ሰረቀ ብርሃን፣ ዶክተር አዳም ዋክሶር እና ማህሌት ጸጋዬ ገብረመድን እንግዶች ለጊዜያችሁ አመሰግናለሁ። ለቤተሰብ ለወዳጅ ዘመድና የሀዘኑ ተካፋይ ለሆናችሁ በሙሉ መጽናናትን እመኛለሁ። በጥሩ ትውስታም ስለ ህይወትን ማሰብ ለሌሎችም እንዲተርፍ ስላደረጋችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። እናመሰግናለን።
Thank you, Allah. That's good. Thank you.